ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐምሌ 7 2015 ዓ ም ስርጭታችን ጀመረ። በሰሜን ወሎ ቆቦ ከተማ አካባቢ ከመንግሥት የጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ ሞትና የአካል ጉዳት መድረሱን ነዋሪዎች ገልጸዋል።
ታጣቂዎች አሉ፣ እነሱን ዞሮ ነው። ከዛ ያም ታጣቂ ነው የለንም ብለው ያው እንግዲህ እዛ ቀመሌ ላይ ተነሱ። ግን ከካራይ ላይ ጀምረ እስከ አሚድ ውሃ ጎብዬ ድረስ የነበረው ነው ውጊያው። እንግዲህ
የቆቦ ከተማ ነዋሪዎች መካከል አንደኛውን ምስክርነት ነው ቀደም ብለን የሰማነው። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ጉዳዮችም ተካተዋል። ዛሬ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ጤና ይስጥልኝ አድማጮቻችን፣ እንዲሁም ተመልካቾቻችን። በቅንብሩ አብራኝ የምታመሸው ደግሞ ብርሃን ኃይሉ ናት። ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይቀጥላል።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የፕሬዚዳንት ኢሳያስ የኢትዮጵያ ጉብኝት። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የትግራይ ጦርነት ከተቀሰቀሰ በኋላ የመጀመሪያቸው ለሆነ ጉብኝት ወደ ኢትዮጵያ እንደሚጓዙ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ አቶ ሬድዋን ሁሴን አስታወቁ። በሌላ ዜና የኤርትራው መሪ ከትላንት በስቲያ ረቡዕ ካይሮ ላይ ከሱዳን መሪዎች ጉባኤ ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መወያየታቸው ተገልጧል። የአፍሪካ የሲቪል ማህበረሰብ ድርጅቶች ጥምረት በያዝነው ሳምንት ባወጣው መግለጫ የኤርትራ ወታደሮች ከትግራይ ያለመውጣታቸው የፕሪቶሪያው የሰላም ስምምነት በተሳካ ሁኔታ እንዳይተገበር እንቅፋት ከሆኑ ምክንያቶች ውስጥ አንዱ ነው ማለቱን መዘገባችንም ይታወሳል። በኬንያ አልሻባብ ጥቃት ፈጸመ። በሰሜን ምስራቅ ኬንያ በአልሻባብ ሳይፈጸም አይቀርም በተባለ ጥቃት ሁለት ፖሊሶችና አንድ መምህር ተገድለዋል ሲሉ ባለሥልጣናት አስታወቁ። የአሜሪካ ድምፁ አህመድ ሁሴን ከአካባቢው ያደረሰንን ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል።
አልሻባብ ነውጠኞች ዛሬ ማለዳ አንድ የፖሊስ መደብን አጥቅተው ሁለት ፖሊሶችንና አንድ መምህርን መግደላቸውን የጸጥታ ባለሥልጣናት አስታውቀዋል። ነውጠኞቹ አንድ የፖሊስ መኪናን ሲወስዱ ሁለት የመገናኛ አንቴናዎችን አውድመዋል። የጸጥታ ባለሥልጣናት ለቪኦኤ አስተያየት ከመስጠት ተቆጥበዋል። ነገር ግን ጥቃቱ በደረሰበትና ማንዴራ በተባለው የምርጫ ክልል የሸንጎ አባል የሆኑት አብዱል ሃሮ ጥቃቱ መፈጸሙን አረጋግጠዋል።
I can confirm last night there was a terror attack in my constituency, the place called Wargadud.
በኔ የምርጫ ክልል ዋርጋዱድ በሚባል ስፍራ በትናንትናው ምሽት የሽብር ጥቃት ተፈጽሟል። የደረሰ የተወሰነ ጉዳትም አለ። በተጨማሪም ጥቂት ኪሎ ሜትር ራቅ ብሎ አይረሱኪ በሚባል ስፍራ ሌላ ጥቃት ተፈጽሟል። ኤልዋክ ላይ ደግሞ የፍተሻ ጥቃት አድርገዋል።
ጥቃቱ የተፈጸመው የኬንያ የመከላከያ ሚኒስትር ኤደን ዱዋሌ ከአካባቢው የጸጥታ ኃላፊዎችና ነዋሪዎች ጋር ለመምከር ስፍራውን በመጎብኘት ላይ ባሉበት ወቅት ነው። ደዋሌ ለአካባቢው ነዋሪዎች ሲናገሩ ይህን ብለዋል።
በድንበር አካባቢ የሚገኘውን አልሸባብን እንዋጋለን። ውጊያውን እዚያው እነርሱ ያሉበት ሶማሊያ እንወስደዋለን። ምክንያቱም ኬንያ በአፍሪካ አገሮች መረጋጋትን የመፍጠር ሞራል ኃላፊነት አለባት።
ባለፈው ሳምንት የኬንያ ወታደሮች በአልሻባብነት የተጠረጠሩ 23 ነውጠኞችን ገድለዋል። በውጊያው 6 የኬንያ ወታደሮችም ሞተዋል። ኬንያ ከ10 ዓመታት በላይ ተዘግቶ የቆየውን ከሶማሊያ ጋር ያላትን ድንበር እንደምትከፍት አስታውቃ ነበር። የነውጠኞቹ ጥቃት እየጨመረ በመምጣቱ ግን እቅዱን ላልተወሰነ ጊዜ አስተላልፈዋለች።
እንግዲህ ወልዴን አመሰግናለሁ። የባይደን አስተዳደር የቻይና የኢንተርኔት ጥለፋ አሳስቦኛል አለ። በቅርቡ በዩናይት ስቴትስ የፌዴራል መስሪያ ቤቶች ድረገጾች ላይ ያነጣጠረው የቻይና የኢንተርኔት ጥለፋ ጥቃት እንዳሳሰበው የባይደን አስተዳደር አስታውቋል። ሆኖም የግንኙነት መስመሮችን ክፍት አድርገን እንቆያለን ሲሉ የብሔራዊ ደህንነት ምክር ቤት የስትራቴጂያዊ ግንኙነቶች አስተባባሪ ጆን ኪርቢ ትላንት ሐሙስ ከአሜሪካ ድምጽ የዋይት ሀውስ ዘጋቢ ጋር ባደረጉት ቃለ ምልልስ ተናግረዋል። በሌላ የሩሲያ ነክ ዜና በኒውክሌር ኃይል የሚንቀሳቀሱ የሩሲያ ባህር ሰርጓጅ መርከቦች ጉዳይ የብሪታንያ መከላከያ ሚኒስቴር በዛሬው ዕለት ዩክሬንን አስመልክቶ ባወጣው ዘገባ ሩሲያ የፊታችን ሐምሌ 23 2015 ዓ.ም በሴንት ፒተርስበርግ በሚከናወነው የባህር ኃይል መርከቦች ግምገማ ትዕይንት ላይ በኒውክሌር ኃይል የሚንቀሳቀሱት የባህር ሰርጓጅ መርከቦች እንደማይሳተፉ በቅርቡ ማስታወቋ በዋናነት ከጥገና ጋር የተያያዙና ሌሎች ስጋቶች በመኖራቸው ነው አለ። የሩሲያ ባህር ኃይል ቀን መሰረተበት ቀን እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓመተ ምህረት አንስቶ በኒውክሌር ኃይል የሚንቀሳቀሱ የባህር ሰርጓጅ መርከቦች ያልተሳተፉበት ስነ ስርዓት ሲከናወን ያሁኑ የመጀመሪያው ጊዜ መሆኑን ያመለከተው የሚኒስቴር መስሪያ ቤቱ መግለጫ ቫግነር ግሩፕ ግልጽ የአመጻ ተቃውሞ ሙከራ ካደረገ በኋላ የውስጥ ደህንነቶች ስጋት ሊፈጠሩ በሚችሉበት ተጨባጭ ሁኔታ ለውሳኔው አስተዋጽኦ ሳያደርግ አልቀረም ብለዋል። በሌላ ዜና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ትላንት ሐሙስ ባሰሙት ንግግር በሰንብቻውን የተደረሱት የቪልኒየስ ስምምነቶች ወደ ተጨባጭ ውጤት እንደሚሸጋገሩ ያላቸውን ተስፋ ገልጠዋል። አሁን የዩክሬን ምክር ቤት አለን ያሉት ዜሌንስኪ የኔቶና ዩክሬን ምክር ቤት ይህን እቅድም ትርጉም አዘል በሆነ መልኩ ይሰራዋል ብለዋል። ለአጋሮቻችን የሚቀርብ የእቅድ ሰነድ እያዘጋጀን የጦር መሳሪያዎችና የአቪዬሽንን የሚመለከቱ አዳዲስ ስምምነቶች ላይም ደርሰናል፣ በማጠናቀቅ ላይም እንገኛለን ያሉት ፕሬዚዳንቱ። ወደ አፍሪቃ ዜናዎች ስንመለስ በደቡብ አፍሪካ ህገ መንግስታዊ ፍርድ ቤት የቀድሞ ፕሬዝዳንት ጃኮብ ዙማ በጤና እክል የተነሳ ከስር እንዲለቀቁ መደረጉ ህገ ወጥ ነው አለ። እንደ አውሮፓውያን ዘመን አቆጣጠር በ2021 ዓ ም ዙማ ችሎት በመዳፈር ወንጀል በተበየነባቸው የ15 ወራት እስር ጊዜያቸው በጀመሩ ከ8 ሳምንታት ባነሰ ጊዜ ውስጥ ከስር እንዲለቀቁ መደረጋቸው ይታወቃል። ያም ብያኔ በስልጣን ላይ ባሉበት ወቅት የተካሄደ የጸረ ሙስና ምርመራ አስመልክቶ ፍርድ ቤት ቀርበው ቃላቸውን ለመስጠት ያለመፍቀዳቸውን የተከተለ ነበር። በጤና መታወክ የተነሳ በሚል ለዙማ የተሰጠው የእስር ከመፈታት ውሳኔ የቀድሞ ፕሬዝዳንት ወዳጅ በሆኑት የማረሚያ ቤቶች አገልግሎቱ አርተር ፍሬዘር የተመራ ነበር። በአንጻሩ የትላንቱ የፍርድ ቤቱ ብይን ተከትሎ ዙማ ወደ እስራቸው ይመለሱ እንደው ወዲያውኑ ግልጽ አልሆነም። ከአሁን ቀደም በዙማ እስር ሳቢያ በተቀሰቀሰ ሁከት ከ300 በላይ ሰዎች ለህልፈት መዳረጋቸው የሚታወቅ ነው። የካናሪ ደሴቶችን ማቋረጥ ወደ አውሮፓ የሚያቀኑ የአፍሪካ ፍልሰተኞች አዲስ ነገር ግን አደገኛ የጉዞ አማራጭ ይዘዋል ተባለ። ቁጥራቸው የበዛ የአፍሪካውያን ስደተኞች ወደ አውሮፓ በሚያደርጉት ፍልሰት ጉዞ የሜዲትራኒያን ባህር በሚያቋርጡበት ወቅት ከሚገጥማቸው ያነሰ ክትትል ወዳለበትና ነገር ግን በጣም አደገኛ መሆናቸው ወደሚነገርላቸው የስፔኑ ካናሪስ ደሴቶች እያቀኑ መሆናቸው ተዘግበዋል። በአፍሪካ ምዕራባዊ ባህር ዳርቻ የሚገኙት ደሴቶች ኃይለኛ የውቅያኖስ ማዕበል በጉዟቸው ላይ ተጨማሪ አደጋ እንደሚደቅንም ተገልጧል። ይህ በእንዲህ እንዳለ በቅርቡ ከሴኔጋል ተነስተው ወደ ካናሪስ በመጓዝ ላይ የነበሩት 3 ጀልባዎች በገጠማቸው አደጋ አሳፍረዋቸው የነበሩ ቁጥራቸው ከ300 በላይ የሚደርስ ሰዎች ከባህር መስጠማቸውን ኮሚናንዶ ፍሮኔንታስ የተባለ የረድኤት ቡድን ማስታወቁ ይታወሳል። የነፍስ አድን ሰራተኞች የረድኤት ቡድኑ ከአነስተኛይቱ የባህር ጠረፍ ከተማ ካፎንቲን ተነስታ 1700 ኪሎ ሜትሮች የሚገመተውን ረዥም ጉዞ መያያዟን ያመለከተው አዲስ ትንሽ ጀልባ ጨምሮ በጀልባዎቹ ተሳፍረው የነበሩትን ለማግኘት አሁንም ፍለጋውን እንደቀጠሉ ናቸው። ይህ በእንዲህ እንዳለ ፍልሰተኞች አውሮፓ ለመግባት በሚያደርጉት ጉዞ ሌሎች በርካታ ጀልባዎች ከሞሮኮና ይገባኛል ውዝግብ ካልተለየው ከስፔን ደሴቶች 450 ኪሎ ሜትሮች ርቀት ላይ ከሚገኘው የምዕራብ ሳሐራ ግዛት በመነሳት አደገኛውን የባህር ጉዞ በማድረግ ላይ መሆናቸው ተዘግቧል። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላን ለዜናዎቹ አመሰግናለሁ። እየተከታተላችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው የምትሹ ካላችሁ ደግሞ በ202-205-9942 የዋትስአፕ መስመራችን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በሰሜን ወሎ ዞን ቆቦ ከተማ አካባቢ ከመንግስት ጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ የሞትና የአካል ጉዳት መድረሱን ነዋሪዎች ገልጸዋል። መስፍን አራጌ የዚህን ጉዳይ ዝርዝር ይነግረናል።
ስማቸውን መግለጽ ያልፈለጉ የቆቦ ከተማ ነዋሪ ግጭቱ በቆቦ ከተማ አቅራቢያ በሚገኘው ቀመሌ እየተባለ በሚጠራው አካባቢ እንደተቀሰቀሰ ተናግረዋል።
የአመት በዓል ሮብ ቀን ስለነበረ ትላንት ሐሙስ ላይ ሁሉም በየሰፈሩ በሬ በጋራ አርዶ እንግዲህ የሚችለውም እያረደ ያን እየሆነበት ባለበት ሰዓት 11 ሰዓት ተኩል ላይ ነው ሂዶ ዝንቦ ማህበረሰቡ ላይ ገጠሩ ማህበረሰብ ቀመሌ የሚባል አካባቢ ሂዶ የገጠማቸው ካምፕ አለ። ከካምፕ ተቀመጥ ታጣቂዎች አሉ እነሱን ዘጦን ከዛም ታጣቂ ነው የለንም ብለው ያው እንግዲህ እዛ ከመሌ ላይ ተነሱ። ግን ከካራይ ላይ ጀምረ እስከ አሚድዋ ጎብዬ ድረስ የነበረው ነው ውጊያው። እንግዲህ ከዛ ድረስ ተስፋፍቶ ነበር።
ስማቸውን መግለጽ ያልፈለጉ ሌላው ያካባቢ ነዋሪም ከተገደሉት አራት ሰዎች ውስጥ ሁለቱን በስም እንደሚያውቋቸው ገልጸዋል።
አንደኛው ሞገስ ከሰይ ይባላል። በቃ ከምንም ተነስተው ኮያ ተነስተው የነበረ ልጅ ነውና ነው። ሌላው ቀጥል ሰው በጥልመት ወይም ደግሞ አሸናፊ ይባላል። እድሜው 15 ሰዓት ኢጃ ይገልጽም ይህን መቱትኝ ፖሊሶች ናቸው በር ላይ ማለት ነው። ይህ ጸሩ ልጅ ያሉ ልጅ ግን በፖሊስ ጣቢያን እንደዚህ እንደ ድሮ ጣሊያን ግንብ ያለ አለ እዛ ጋር ሆነው በመተኮስ የሚመቷቸው ለመበተን ብለው ማለት ነው። ስለዚህ ደግሞ ቀደም ብለው ቤት ላይ ቁጭ ብሎ እዛ አካባቢ ቁጭ የነበረ ልጅ ነው። ይህኛው አሁን ያሉት መጎስቀስ እያሉ ልጅ እሱ የወጣ ወደ ከተማ እኛ ሰላም ብሎ እና ከ21 ሰዓት በፊት በኋላ ነው እየገባ ወደ ቤቱ ወዳው እኛ ቁጭ ብለን ተመጠኝ ነው ወሬ ስናን ሌላ ሊሞቱ አሉ ማለት የነዛ ነከል የከለያ ስማቸውና ገና አላጠራሁም ከሁለት ቀን በፊት ማለት ነው። አንዲት ንጹሐን ደግሞ እንደዚህ በሌላ ይመጣለን ብለው እሷን አናቃፈል የዚህ ቁበት ወላጅ ያለችም ከትላንትና ወደ ማለት አንድ ሳካያ ላይ በደል ይመጣለን ብለው በጥይት ግንበሯ መጥቶ ገለዋታል። ይህም በአይን አይቻለሁ እኔ ራሱ።
የመጀመሪያው አስተያየት ሰጪ ግን የሟቾቹን ቁጥር ወደ 6 ያሳድጉታል።
እስካሁን መድኃኔዓለም 2 ተቀብሯል፣ ሚካኤል ትላንትና 2 ተቀብሯል፣ ጊዮርጊስ ዛሬ ጧት፣ ቢኒያም የሚባል የብረታ ብረትና ጣውላ የሚሰራ ልጅ 1 ተቀብሯል፣ ሞገስ ካሳዬ ደግሞ ካቡ የቀበርነ ማለት ነው። በአጠቃላይ 6 ማለት ነው።
አካባቢው በሰሜኑ ጦርነት ከደረሰበት ጉዳት ሳያገግም አሁን ለሌላ ችግር በመዳረጉ ነዋሪው ቅሬታ አድሮበታል ይላሉ እኒሁ አስተያየት ሰጪ።
አሁን ሐምሌ ገብቷል። ሐምሌ ላይ ደግሞ ጤፍ የሚዘራብን ነው። በተለይ ራያ አካባቢ ዝናቡ ደግሞ ያው ጀምሯል፣ እየጣለ ነው። ገበሬው አሁን ሁሉም ለዘር ተዘጋጅቶ ነው ያለው። የተጠመዱ ገበሬዎች ራሱ በጦርነት መካከል ነው መውጫ አጥተው ብዙ ገበሬዎች ተመትተዋል።
ይሁንና የቆቦ ከተማ አስተያየት ሰጪ እንደተናገሩት ግጭቱ ትጥቃችሁን ፍቱ፣ ፋኖን አጋልጡ በሚል እየተቀሰቀሰ ነው ይላሉ።
እነሱ ፋኖ ብሎ ነው የጀመሩት። ዛሬ ላይ ተከማች በምታገኘው እኮ ፋኖ የለህም እኮ አርሶ አደሩም በሬውን ሽጡ መሳሪያ የገዛውንም ፋኖ ነው እያለ ስለሆነ የሚደበድቡት የተመረረ ህዝብ ነው ያለው እንጂ ፋኖ ብለህ የምጠራው አይደለም ያለው። የሰሜኑ ጦርነት ነበረ፣ ብዙ ነገሮች ነበሩ። ገበሬው ያለውን በሬውን እየሸጠ ላሙን እየሸጠ ነው መሳሪያ የገዛው። አሁን እንግዲህ ፋኖ ነው የሚሉት ያን ጊዜ የነበረውን ገበሬ የሚሰቃየውን ገበሬ ነው።
ሌላው አስተያየት ሰጭ ደግሞ በከተማዋ እንቅስቃሴዎች መቋረጣቸውን ጠቁመዋል።
ምንም የተሽከርካሪ የለም። መናኸሪያ አካባቢ እስከመሳሪያውእስከነበር አካባቢ ላይ ሰው በአስፓልት መንቀሳቀስ አይችልም። ያ ማለት መከላከያዎቹ አስፓልት ይዘዋል ማለት ነው። ማንኛውም ሆቴል፣ ሱቆች ምናምን እንዳለብን ናቸው ሁሉ።
በቆቦ የመጀመሪያ ደረጃ ሆስፒታል የሚሰሩ ስማቸው እንዳይገለጽ ድምጻቸውም እንዲቀየር ያሳሰበው አስተያየት ሰጪ በጥይት ተመተው ወደ ሆስፒታሉ የመጡ ቁስለኞች መኖራቸውን ጠቁመዋል።
አብዛኛው ሲቪል ያመሳቸው ቤቶች አሉ፣ የሞቱ አሉ፣ የተወሰኑ ነገር ለሊትም የመጡ አሉ።
እናንተ ጋር ከመጡ በኋላ የሞቱ አሉ?
አዎ አሉ።
ምን ያህል የሆኑ እናንተ ጋር መጥተው?
1-3-4 አሉ።
በአጠቃላይ ወደ እናንተ የመጡ ይታወቅ ይሆን?
መከላከያ ሁሉም ነገር ስለዘጋ የማይመጡ አሉ ማለት በዛው በሰፈር የሚመጡ አሉ። ያው ከ10 በላይ የመጡ አሉ። ዝግ ስለሆነ ዝሮ አክሰሱን ማግኘት ያልቻሉ ሰዎች አሉ፣ በዛ በሰፈር የምንሰማው ማለት ነው። ግን ያንን ደግሞ ብሬክ አድርገው የመጡ ከ10 በላይ ኬዞች አሉ። አሁን ላይ አልጋ ይዘው የተቀመጡ ሪፈር የሚያስፈልጋቸው በመንገድ ምክንያት መሄዱ ማለት ነው።
አክለውም ሆስፒታሉ በሰሜኑ ጦርነት በደረሰበት ከፍተኛ ጉዳት ተገቢውን አገልግሎት መስጠት እንደማይችል ገልጸው በዚህም ቁስለኞቹን ለማከም እንደተቸገረ አስረድተዋል።
ሪፈር የተባሉ ሰዎችም አሉ። ትላንትናም የተመቱ ሰዎች ነበሩ። ዋር ኦፕሬሽን ውስጥ የሚገቡ ሰዎች ነበሩ። ያው በዛም ጋር ባለመስራት ምክንያት ወደ ዘይ ወደ አለማጣም ወደ ዚያ ምናምን ሄደዋሉ
ኤክስ ማለት ያረፉ ማለት ነው።
ያረፉ አዎ፣ የሞቱ አሉ። እና ከባድ ነው። ያው ሙሉ ሳልጀመረ ከብዳት ያለው ነገር።
የከተማዋ ነዋሪ የሆኑ አስተያየት ሰጪ የጤና ተቋሙ በቂ አገልግሎት እየሰጠ ካለመሆኑ ጋር ተያይዞ ደረሰ ያሉትን ችግር አመልክተዋል።
ወደ አለማጣ ሄደው ራሱ ትላምናታ ሰርጀሪ ተሰራለት። ያው በሰርጀሪው ህና ቢወጣለትም ደም ስለሌለ ታውቆ ከወልዲያ እስከ ቆቦ ያለው መንገድ እስከ አለማጣ ስለተዘጋ ደም የሚገኘው ደግሞ ወልዲያ ደም ባንክ ስለሆነ ታክመም አንዳድን ታግዷ መንገዱ ደም የለም። ያው ተሰራለትኝ አንድ ደም ተፈልጎ ተሰጠ። ያው ሰውየው መዳን አልቻለም።
በተመሳሳይ ዛሬ ጠዋት ከወልዲያ ከተማ በቅርብ ርቀት አልፎ አልፎ የተኩስ ድምጽ ይሰማ እንደነበር የአካባቢው ነዋሪዎች ተናግረዋል። ከሰሜን ወሎ ዞንና ከራያ ቆቦ ወረዳ መንግስታዊ አመራሮች እንዲሁም የጸጥታ አካሉን ለማግኘት ያደረግነው ጥረት አልተሳካም። እንደተሳካልን ምላሻቸውን ይዘን እንመለሳለን። አሜሪካ ድምጽ ለተጠናቀረው ዘገባ መስፍና።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብለው መስፍን አድራጊ ያሰማን የዕለቱን አብይ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአገሪቱ የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ሰላማዊ ሕይወት የመመለስ ሂደት መንግሥት በቅርበት እንዲከታተል ጠይቋል። ኢሰመጉ ትናንት ሐሙስ መግለጫውን ያወጣው ሰሞኑን በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ታጣቂዎች በሰላማዊ ሰዎች ላይ በከፈቱት ተኩስ 8 ሰዎች በጥይት መገደላቸውንና 16 ሰዎች መቁሰላቸውን ከአካባቢው ነዋሪዎችና ባለሥልጣናት አገኘሁት ያለውን መረጃ በመጥቀስ ነው። ዛሬ ከአሜሪካ ድምፅ ጋር ቆይታ ያደረጉት በኮሚሽኑ የአሶሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጉርሜሳ ባፋጣ ለጥቃቱ ተጠያቂዎቹ ጫካ የነበሩና በቅርቡ ከመንግስት ጋር እርቅ ፈጽመው ወደ ከተማ የገቡ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለዋል። ኃላፊው አያይዘውም መንግስት ታጣቂ ኃይሎችን ትጥቅ የማስፈታትና መልሶ የማቋቋም ስራ ሲሰራ በተጎጂ አካባቢዎች ላይ ልዩ ትኩረት ሰጥቶ መከታተል የሰብአዊ መብት ጥሰቶችን ለመከላከል እንደሚያስችል አመልክተዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ሐሙስ ባወጣው መግለጫ በቤኒሻንጉል ጉምዝ ክልል መተከል ዞን በግልገል በለስ ከተማ በተለምዶ ቻይና ካምፕ ተብሎ በሚጠራው ሰፈር ሰኔ 30 2015 ዓ.ም የታጠቁ ኃይሎች በከፈቱት ተኩስ 3 የጸጥታ ኃይሎችን ጨምሮ 8 ሰዎች ገደላቸውን ገልጿል። ይህንኑ መግለጫ መነሻ በማድረግ ዛሬ የአሜሪካ ድምጽ ያነጋገራቸው በኢትዮጵያ ሰብአዊ መብቶች ኮሚሽን የአሶሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጉርሜሳ በፋጣ የምርመራ ሂደቱን ያብራራሉ።
በአንዳንድ ጉዳዮች ማጣራት የቻልነው ያው መንግስት ስምምነቱን ያልፈጸመ ስለሆነ የበለጠ ተሰሚነትን ለማግኘት ጥቃቱን የፈጸሙ መሆኑን ነው ብዙ ነዋሪዎች የተናገሩት። እና በአጠቃላይ
በማን ላይ ነው ጥቃቱን የፈጸሙት?
ጥቃቱን የፈጸመው በአካባቢው የሚኖሩ ነዋሪዎች ላይ ነው። ከጉምዝ ብሔረሰብ ውጭ ያሉት እዛ ሌላ ብሔሮች፣ እነዚህ በተለምዶ ቀይ ብሎ የሚጠሯቸው ከጉምዝ ማህበረሰብ ውጭ ያሉ አካባቢ ላይ የሚኖር ነው። በአካባቢ ላይ የሚኖር እንግዲህ ብዙ ብሔር ብሔረሰብ ነው ያለው። እዚያ አካባቢ አማራ፣ አገው፣ ሽናሻ፣ ሌሎች ብሔሮችም አሉ እና እነዚህም ያው የጥቃቱ ሰለባ ናቸው።
አቶ ጉርሜሳ ጥቃቱን የፈጸሙት ከመንግስት የተገባልን ቃል አልተፈጸመም ያሉ ታጣቂዎች መሆናቸውን ተናግረዋል።
ያው ጥቃቱም በወቅቱ የተፈጸመው በጉምዝ ታጣቂዎች እንደሆነና ታጣቂዎቹ ደግሞ መንግስት ጋር የሰላም ስምምነት ፈጥረው ግልገል በለስ ከተማ ውስጥ ምስራቅ በኩል ካምፕ ውስጥ የሚኖሩት ናቸው። ትጥቃቸውን ግን አልፈቱም። መንግስትም ያው በእኛ ቃል በገባው መሰረት ስምምነቱን ያልፈጸመ ስለሆነ ትጥቃችንም አንፈታም የሚል ከመንግስትና እነሱ መካከል ያለው ውዝግብ አለ። ከዚህ መሀል ነው እንግዲህ ተነስተው ይህን ጥቃት ሊያደርሱት የቻሉት። እነሱ ጥቃት ማድረሳቸውን ደግሞ ያው እዛው ያሉት የአይን እማኞች ክትትል ባደረግነበት ምላሽ ሊሰጡ ይችለዋል፣ ሊያረጋግጥሉ ይችለዋል።
እርሳቸው ይህንን ይበሉ እንጂ በቅርቡ የአሜሪካ ድምጽ ያነጋገራቸው የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደታ ግን አይቀበሉትም። ታጣቂዎቻቸው ልማት ላይ እንደሆኑ ነው የተናገሩት።
የሚገደል አይደለም። አሁን የመጡት ሰላማዊ ሆነው በፊት የወጡ ታጣቂዎች አሁንም በማህበር ተደራጅቶ ስራ እየሰሩ ነው። እንደገና ማቋቋሚያ ቤት ማቋቋሚያ ምንድን ነው ማቋሚያ እንዲባለው ምንድን ነው የሚባለው ተከብቶላቸው እዛ የየል በራሱ እየሰሩ ነው ከመከላከያ ጋር ከሴንትራል ጋር። ስለዚህ እነዚህ አሁን በዚህ በቅርብ ጊዜ የገቡ ልጆች ደግሞ መንግስት አስገብተዋቸው አምባሲ ነው ያሉ። አሁን የተወሰነ አምባሲ ነው ያሉ ግማሾቹ እዛ የቀሩ ደግሞ ከመንግስት ጋር ስልጠና ላይ ነው ታዲሱ ላይ ነው ያሉ። የትኛው ታጣቂ እንደሆነ ሄዶ
የመተከል ዞን ዋና አስተዳዳሪ አቶ ለሚሳ ዋውያም ታጣቂዎች ካምፕ ውስጥ ናቸው ማለታቸው ይታወሳል።
መንግስት ጋር አግሪመንት እንትን ብለው የመጡት ከሆነ እዛ የሆነ ቦታ ላይ ተጠልለው ለብቻቸው እዛ ነው ቁጭ ብለው ተጠብቀው አድማ ብተና ነው እነሱ ግን የሚጠብቀው። ያለ ፈቃድ መውጣት መግባት አይችሉም።
የኢትዮጵያ ሰብአዊ መብቶች ኮሚሽን የአሶሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጉርሜሳ በፋጣ ታጣቂ ኃይሎችን ትጥቅ የማስፈታትና መልሶ የማቋቋም ስራን መንግስት በቅርበት እንዲከታተል ጠይቀዋል።
ሰባት ገጽ ነው ምናምን ስምምነት አለ በጎዲም ይሄ ዲሞክራሲ የዲሞክራሲያዊ ንቅናቄ ግንባር ጋርና በመንግስት መካከል የተፈረመ ስምምነት አለና ጫካ ተስማምቶ ሲመጡ በዚህ የሆነ ስምምነት አላቸው። ስምምነቱ ላይ ደግሞ ያው ትጥቅ መፍታት ነው የሚለው አንደኛው ግዴታ፣ የአንደኛው ግዴታ ደግሞ ወደ ልማት ማስገባት ነው። ያለፉት አራት ዓመታት የነበረውን ግጭት በሰላም ለመፍታት ያመች ዘንድ በሚል ይሄን አንድ እንደ ስልት ተጠቅሞ ወደዚህ መንገድ የመጣ ስለሆነ ይሄን መንገድ ያው በለሰለሰ መንገድ ያው በጀመረው ልክ ትጥቁን በማስፈታት እነሱን ወደ ሰላማዊ እንዲመልሳቸው እና የልማት ጥያቄያቸው ሲሆን እንዲመልስ ነው። በተለይ ስራ እድል መፍጠር እና እነሱን ወደ ልማት ማስገባት ማሰማራት እና ሰላማዊ ዜጋ ሆኖ ከሌላው ማህበረሰብ ጋር ተቀላቅለው እንዲኖሩ ማድረግ ነው። ይህን ነገር ነው እንግዲህ የጀመረው ጥረት ስላለ እሱም ጥረቱን እንዲቀጥል እና ሰላምን እንዲያሰፍን፣ ይሄ ነገር ደግሞ ወደ ሌላ እንዳይዘምትና ሌላ ቦታ ተመሳሳይ ጥቃቶች እንዳይፈጸሙ አጠቃላይ ወደ ሰላም ወደ ከፍተኛ ሰብአዊ መብት ጥሰት ሊያስከትል የሚችል ድርጊቶች ቀጣይ እንዳይቀጥሉ ይሄ ነገር የሚመክንበትን ነገር እንዲያመቻች ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ሰሞኑን በሰጡት መግለጫ ኢትዮጵያ ውስጥ በታጣቂዎች የሚፈጸመው ጥቃት አሳሳቢ ሆኖ መቀጠሉን ጠቅሰዋል። የብሔራዊ ተሐድሶ ኮሚሽን በቅርቡ በትግራይ ክልል ባካሄደው የምክክር መድረክ በኢትዮጵያ፣ በትግራይ፣ በቤኒሻንጉል፣ በአማራ፣ አፋር፣ ኦሮሚያና ጋምቤላ ክልሎች ከ200 እስከ 300 ሺህ የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ሰላማዊ ሕይወት ለመመለስ እንደሚሰራ ማስታወቁ ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የኦሮሚያ ክልል ዞኖች እንደ አዲስ ከመደራጀታቸው ጋር ተያይዘው የተፈጠረው ውዝግብ እስካሁን እልባት አላገኘም ሲሉ የጉጂ ዞን ነዋሪዎች ለአሜሪካ ድምፅ ገልጸዋል። በተለይ የጎሮዶላ ወረዳ ወደ ምስራቅ ቦረና መካለሉ የወረዳውን ነዋሪዎች አስቆጥቶ የተቃውሞ ሰልፍ አስወጥቷል ሲሉ ነዋሪዎች ተናግረዋል። የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጩልቄ ለአሜሪካ ድምፅ እንደገለጹት ሰሞኑን በተደረገው የተቃውሞ ሰልፍ ንብረት ወድሟል፣ ትራንስፖርት አገልግሎትም ተቋርጧል ሲሉ ተናግረዋል። የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ስለ አደረጃጀት ለውጡ ሰሞኑን በጨፌ የኦሮሚያ አባላት ተጠይቀው ወደኋላ የሚመለስ መዋቅር የለም ሲሉ አብራርተዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች።
ስማቸው እንዳይጠቀስ የጠየቁ የጎሮዶላ ወረዳ ነዋሪ በኦሮሚያ ክልል ምክር ቤት የዞኖች አደረጃጀት ለውጥ ሲደረግ ጎሮዶላ አልተካተተም ይላሉ።
መንግስት ለመጀመሪያ ጊዜ ስለ አደረጃጀት ለውጡ ሲገልጽ ጎሮዶላ ወረዳ በምስራቅ ቦረና ውስጥ አልተካለለም። ወረዳው ወደ ምስራቅ ቦረና መካለሉ የተገለጸው ከዚያ በኋላ በደብዳቤ ነው። ወረዳው 21 ቀበሌዎች ሲኖሩት ሁሉም ተመሳሳይ የተቃውሞ አቋም ይዘው እስከ ክልል ምክር ቤት ድረስ ሲጠይቁ ነበር። መንግስትም ከወረዳው ጋር ያለው ግንኙነት ላለፉት 4 ወራት ተቋርጧል ማለት ይቻላል። አሁንም የአደረጃጀት ለውጡን በጉልበት ለማስፈጸም የሚሞከር ከሆነ ውጤቱ የከፋ ነው ቢታሰብበት ላለው።
የጎሮዶላ ወረዳ ችግር ላለፉት 4-5 ወራት እልባት ሳያገኝ ቆይቶ አሁን ችግሩ ተባብሷል ሲሉ በወረዳው እንደሚኖሩ የጠቆሙት ግለሰብ ገልጸዋል።
ይህ ህዝብ አስተዳዳሪ የለውም። ይሁን እንጂ አሁን ህዝብ የማይፈልገውን አስተዳዳሪ በግዳጅ አምጥቷል። ህዝቡም እምቢታውን በተቃውሞ አሳይቷል። ካለፈው ሐምሌ 1 ቀን ጀምሮ ጎሮዶላ ወረዳ በጣም አስቸጋሪ ሁኔታ ውስጥ ይገኛል። በወረዳው በከተማው ውስጥ መንቀሳቀስ አይቻልም። ትራንስፖርት የለም። ሀገር አቋራጭ ትራንስፖርት በአካባቢው የሚያልፈው በመከላከያ እየታጀበ ነው። አዲስ የመጡት አመራሮች ህዝቡን ያስራሉ፣ ያሳድዳሉ። የወረዳው ነዋሪ ጥያቄያችን እስኪመለስና የታሰሩ አመራሮች እስኪፈቱ በሚል ወደ ጫካ ገብቷል። ስለዚህ ችግሩ እየከፋ ነው። መንግስት በደፈናው ተወስነዋል ከሚል ይልቅ ለህዝቡ ጆሮ ቢሰጥ እላለሁ።
እኚህ አስተያየት ሰጪ አክለውም ችግሩ አፋጣኝ መፍትሄ እንደሚሻ አመልክተዋል።
ህዝቡ ባቀረበው ቅሬታ ላይ መንግስት መልስ አልሰጠም። እንዲያውም የወረዳውን ሹማምንት አሰራቸው። ባለስልጣናቱ ሲታሰሩ ህዝቡ ወጥቶ ተቃውሞውን በማሰማት መንገድ መዝጋት ጀመረ። ኃይለኛ ነውጥ ነው የተፈጠረው። ጥያቄ ያነሱ ሰዎች ገሚሶቹ ታሰሩ፣ ገሚሶቹ ደግሞ ሸሽተው ወደ ጫካ ገቡ። በጥቅሉ አስቸጋሪ ነው ያለው፣ አፋጣኝ መፍትሄን ይሻል።
የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም ምስራቅ ቦረናን በአዲስ መልክ 21ኛ ዞን አድርጎ ማደራጀቱ ይታወሳል። ይህ የአደረጃጀት ለውጥ በአንዳንድ ወረዳዎችና በዞኖች ላይ ተቃውሞ አስነስቶ የሰው ህይወት ማለፉንና ንብረት መውደሙን የየአካባቢዎቹ ነዋሪዎች አነጋግረን መዘገባችን ይታወሳል። የጎሮዶላ ወረዳ አስተዳዳሪው አቶ ጌቱ ጭሉቄ መንግስት ህዝብ የአደረጃጀት ለውጡን እንዳይቀበል ያነሳ ሳሉ ያላቸውን የመንግስት ስራ ኃላፊዎች አስሯል ይላሉ።
ቡልቻ አናቲ ኢታና ቡልቻቲ ፎገና ወይራ ፓርቲ ፍካንቶ አታሜ ነሞተ ከነራት የቁጣታሜ እንዱ በጠላቶ ተማናኖት እንዴ ባኔ አከጃራ ታሲፋሜ።
የወረዳው አስተዳደር ምክትሉና የወረዳው የብልጽግና ኃላፊ ታስሯል። እነዚህ አመራሮች ከታሰሩ በኋላ አወቃቀሩ በአካባቢው ተወላጆች ወደ ስራ እንዲገባ ተደረገ። ከዚያም ህብረተሰቡ እኛ የምንፈልገው ሰው ታስሮ እያለ ሌላ ሰው አንቀበልም ብለው ባለፈው ሳምንት እሁድ አመጽ አቀጣጠሉ። በርካታ ነዋሪ ወደ ጫካ ገባ። ሐምሌ አንድ ቀን መንገድ ዘግቶ የወረዳው ከተማ ውስጥ ማለፍ አይቻልም ነበር። ሁለት የጭነት መኪናዎች ተቃጠሉ። አሁን ከመከላከያ ሰራዊት ጋር በመሆን ችግሩ እንዲረግብ እየሰራን ነው።
የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ሰሞኑን በክልሉ ምክር ቤት አመታዊ ስብሰባ ላይ እንደገለጹት የሚቀለበሰው ውሳኔ የለም። ይህ እንደ ችግር የሚገልጹት የኦሮሞን አንድነት ለመሸርሸር የሚፈልጉ ናቸው ሲሉ ተቃውሞንና ጥያቄውን አጣጥለዋል። አቶ ሽመልስ ለወደፊት የዞን አደረጃጀትን በማስቀረት የቀበሌ፣ የወረዳ፣ የከተማና የክልል አደረጃጀት ብቻ እንደምሰራበት ሲገልጹ ተደምጧል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በልዩ ልዩ መመሪያዎች ላይ በዋና ኃላፊነት ተመድበው ሲሰሩ የቆዩትና በኋላም ኑሯቸውን በአውስትራሊያ አድርገው በዩቲዩብ መገናኛ ብዙሃን አማካኝነት በሚሰጧቸው አወዛጋቢ አስተያየቶች የሚታወቁት ቆሞስ አባ ሰረቀ ብርሃን ወልደ ሳሙኤል ከትናንት በስቲያ ማለዳ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ከደረሱ በኋላ መዳረሻዬ ነው ወዳሉት መቀሌ እንዳይሄዱ መከልከላቸውን ገልጸዋል። የጉዞ ክልከላ የተደረገባቸው በመንግስት የደህንነት ሰራተኞች እንደሆነ የገለጹት ጠበቃቸው በብሔራዊ መረጃና ደህንነት አገልግሎት ላይ ክስ እንደመሰረቱ ተናግረዋል። የቆሞስ አባ ሰረቀ ብርሃን ከጉዞአቸው መከልከል የፊታችን እሁድ ሐምሌ 9 ቀን 2015 ዓ.ም በትግራይ ክልል አህጉረ ስብከት አራት ሊቃነ ጳጳሳት በአክሱም ለመፈጸም ቀጠሮ ከያዙለት ህገ ወጥ እንደሆነ በቅዱስ ሲኖዶስ ከተገለጸው የአስር ኤጲስቆጶሳት ሹመት ጋር መያያዙ የብዙዎችን ትኩረት ስቧል። ገብረ ሚካኤል ገብረ መድን ዝርዝር አለው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላለፉት 15 ዓመታት ገደማ በሀገር ውስጥና በውጭ ሀገራት በተለያዩ የኃላፊነት ቦታዎች ላይ ተመድበው ሲያገለግሉ እንደቆዩ በስልክ የገለጹልን ቆሞስ አባ ሰረቀ ብርሃን ወልደ ሳሙኤል ከቅርብ ጊዜያት ወዲህ ከኖሩበት አውስትራሊያ ተነስተው አዲስ አበባ ሲደርሱ መዳረሻቸው ወደ ሆነው መቀለ ጉዞአቸውን እንዳይቀጥሉ መከልከላቸውን ተናግረዋል።
ወደ ትግራይ ቀጥታ ለመሄድ ትኬት አስተካክዬ ኤርፖርት ሲደርስ ሮብ 11 ሰዓት በዚህ ሀገር በንጋቱ ማለት ነው ሴኪሪቲ ይፈልጋል ተብዬ ተለይቼ ቀረሁኝ ማለት ነው።
አባ ሰረቀ ብርሃን ወደ አውስትራሊያ የሄዱት ለትምህርት እንደሆነ ገልጸው ትምህርታቸውን ቢያጠናቅቁም በኮቪድ-19 ምክንያት ወደ ኢትዮጵያ መመለስ ሳይችሉ እንደቆዩ አውስተዋል። የዩቲዩብ ገጽ የተለያዩ አስተያየቶችን በመስጠት የሚታወቁት አባ ሰረቀ ብርሃን በማኅበራዊ ብዙሃን መገናኛው ላይ አወዛጋቢ ሆነው ቆይተዋል። ከትናንት በስቲያ ማለዳ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ከደረሱ በኋላ ጉዞአቸውን ወደ መቀለ ለመቀጠል የትራንዚት በረራ ሲጠባበቁ መሄድ እንደማይችሉ እንደተነገራቸው ገልጸዋል። የተሰጣቸው ምርጫ ወይ ወደ አዲስ አበባ ከተማ መግባት ወይም ወደ አውስትራሊያ መመለስ እንደሆነ ተናግረዋል። ቆሞሱ የመንቀሳቀስ መብታቸውን ተነፍጓል ያሉ ጠበቆቻቸው ጉዳዩን ወደ ፍርድ ቤት መውሰዳቸውን ከአባ ሰረቀ ብርሃን ጠበቆች አንዱ የሆኑት አቶ ተስፋ ዓለም በርሀ ተናግረዋል።
በዋናነት በዚህ ተከሳሽ የሆነው የመረጃና ደህንነት አገልግሎት ነው። የህገ መንግስት አንቀጽ 17 በመጥቀስ አለአግባብ ተይዘዋል ወይም ታግተዋል የሚል ነው። ሁለተኛ ደግሞ የመንቀሳቀስ መብታቸው ነው። ህገ መንግስቱ አንቀጽ 32 ዝባር 1 እና 2 ማንኛውም ኢትዮጵያዊ ከውጭ ሀገር ወደ ሀገሩ የመግባት መብት አለው፣ በሀገር ውስጥም ወደ ፈለገው ቦታ የመንቀሳቀስ መብት አለው ይላል። ይህ መሰረታዊ መብት በግልጽ ስለተጣሰ ወደ መቀሌ አትሄዱም ተብለው ስለተከለከሉ ይህ በማስረጃ ይዘን ከተያዙበት ወይም ደግሞ ከታገቱበት እንዲለቀቁ፣ በተጨማሪም ደግሞ ወደ ፈለጉበት ቦታ እንዲንቀሳቀሱ ወደ መቀሌም ይሁን ወደ ሌላም ይሁን እንዲንቀሳቀሱ ነው ዳኝነት የጠየቀ ነው ማለት ነው።
በቦሌ አየር ማረፊያ ከረቡዕ ዕለት ጀምሮ በቆዩባቸው ቀናት የደህንነት ሰራተኞች ነን የሚሉ ሰዎች እየመጡ ያናግሩኛል። ሆኖም እዚህ ከጉዞዬ እንድከለከል ስለተደረግኩበት ምክንያት የገለጹልኝ ምክንያት የለም። ከበላይ ኃላፊዎች ጋር አገናኙኝ ብላቸውም ፈቃደኞች አይደሉም ብለዋል አባ ሰረቀ ብርሃን።
እስከዛሬ የሚፈልግ የማን እንደሆነ አላወቁም፣ የከስ የማን እንደሆነ አላወቁም፣ ንክስ የምን እንደሆነ አላወቁም። ብጠይቅም መልስ የሚሰጠኝ ባለስልጣን የለም። እግዚአብሔር የተመሰገነ ይሁን። ትናንትና ጠዋት አንድ የወይ ቁርስ አምተው ልከብሻለሁ እንጂ ከዛን ጊዜ ጀምሮ ከፍላይት እንደወረድኩ ጀምሮ ማንም ውሃም ይሆን ምግብ ያቀረበልኝ ሰው የለም። በእንዲህ አይነት ሜዳ ቀውላላ ሜዳ አዳራሽ ላይ እንዲሁ እገኛለሁ ማለት ነው።
ክሱን የተቀበለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ፍትሐብሔር ችሎት የብሔራዊ መረጃና ደህንነት አገልግሎት ምላሽ እንዲሰጥ ተጠርጣሪውንም ፍርድ ቤት እንዲያቀርብ መታዘዙን ጠበቃው አቶ ተስፋ ዓለም ተናግረዋል።
ይህን ድርጊት ለፈጸሙ ሰዎች ወይ ቀርቦ ይከራከሩ ምክንያት ካላቸው፣ ከሌላቸው ደግሞ ቀጥታ ትእዛዝ ይሰጥልን ወደ ፈለጉት ቦታ እንዲንቀሳቀሱ የሚል ነው። ፍርድ ቤትም ትእዛዝ ሰጥተዋል፣ አድርሰናል ለሚመለከተው አካል። አልመጡም ከሰዓት ያው የሆነ ሌላ ትእዛዝ እየጠበቅን ነው።
ፍርድ ቤቱ ዛሬ ከሰዓት በኋላ የደህንነት ተቋሙ የፊታችን ሰኞ ለተመሰረተበት ክስ ምላሽ እንዲሰጥና ተጠርጣሪውንም ይዞ እንዲያቀርብ በድጋሚ ትእዛዝ መስጠቱን ሌላኛው ጠበቃ አቶ መብርሂ ብርሃነ ለአሜሪካ ድምፅ ገልጿል። የቆሞስ አባ ሰረቀ ብርሃን ከጉዞአቸው መከልከል የፊታችን እሁድ ሐምሌ 9 ቀን 2015 ዓ.ም የትግራይ ክልል አህጉረ ስብከት አራት ሊቃነ ጳጳሳት በአክሱም ለመፈጸም ቀጠሮ ከያዙለትና ሕገወጥ እንደሆነ በቅዱስ ሲኖዶስ ከተገለጸው የአስር ኤጲስቆጶሳት ሹመት ጋር መያያዙ የብዙዎችን ትኩረት ስቧል። ቆሞስ አባ ሰረቀ ብርሃን በበኩላቸው የትግራዩ ጉዞአቸው በጦርነት የተጎዱ ወገኖችን ለመጎብኘት እንደሆነ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ በፌስቡክ ደግሞ የምትመለከቱን ተመልካቾቻችን። በመቀጠል ወደ ኢትዮጵያ ጎረቤት ኬንያ እናቀናለን። ከኬንያውያን ጋር የተጋቡ ስደተኞች ዜግነት እንዲሰጣቸው በአገሪቱ የሚንቀሳቀሱ የመብት ቡድኖች ዘመቻ ይዘዋል። በኬንያ ሕገ መንግሥት መሠረት ከኬንያውያን ጋር የተጋቡ የውጭ አገር ተወላጆች በትዳር 7 ዓመታትን ካሳለፉ በኋላ ዜግነት እንዲሰጣቸው መመዝገብ ይችላሉ። የዜግነት ደረጃ ለመጠየቅ የኬንያ የመኖሪያ ፍቃድ መያዝ ስለሚያስፈልግ ስደተኞች ግን ሊያመለክቱ አይችሉም። ጁማ ማጂንጋ ከዳዳብ ስደተኞች መጠለያ ካምፕ የላከውን ዘገባ ቆንጅታዬ ታሰማናለች።
ዳዳብ ከሚገኙት በርካታ የስደተኛ ካምፖች መካከል አንዱ በሆነው በሃጋዴራ ካምፕ ፎዚያ መሐመድ የሸቀጣሸቀጥ መደብራቸው ውስጥ ስራቸውን እየሰሩ ነው። ሶማሊያዊቱ ስደተኛ የስድስት ልጆች እናት ሲሆኑ ባለቤታቸው ኬንያዊ ናቸው። 10 ዓመታት በላይ በትዳር ቢኖሩም ፎዚያ እስካሁን የኬንያ ዜግነት ለማግኘት አልቻሉም። ኬንያ የነዋሪነት መታወቂያ ስለሌላቸውም የንግድ ስራቸው እጅጉን እየተጎዳባቸው መሆኑን ፎዚያ ይናገራሉ።
ይህን ስራ የጀመርኩት ልጆችንና ቤተሰብን መተዳደሪያ ገቢ ለማግኘት ብዬ ነው። የንግድ ስራዬን ለማስፋፋት ግን አልችልም፣ ምክንያቱም የኬንያ መታወቂያ ስለሌለኝ ወደ ጋሪሳም ሆነ ወደ ናይሮቢ ተጉዤ እቃ መግዛት አልችልም። እቃው ወደ መጠለያ ካምፕ ውስጥ ከሚመጣ መጠበቅ አለብኝ። እዚህ ሲያመጡት ደግሞ በጣም ውድ በሆነ ዋጋ ነው የሚሸጡት። ናይሮቢ የሚኖሩ የራሴ ልጆችም ሌሎች ዘመዶችም አሉኝ። መታወቂያው ስለሌለኝ እነሱን ለመጠየቅ እንኳን መሄድ አልችልም።
በሀገሪቱ ህገ መንግስት መሰረት ከኬንያዊ ጋር የተጋቡ የውጭ ሀገር ሰዎች 7 ዓመታት በትዳር ከኖሩ በኋላ ዜግነት እንዲፈቀድላቸው ለመጠየቅ ይችላሉ። ያ ጥሩ ሆኖ ሳለ እንደ አውሮፓውያን አቆጣጠር በ2011 ዓ.ም የኬንያ ፓርላማ ተጨማሪ መስፈርት አክሎበታል። እሱም የኬንያ ዜጋ ለመሆን የሚፈልግ የውጭ ሀገር ሰው መጀመሪያ የመኖሪያ ፈቃድ ሊኖረው ይገባል የሚል ነው። ስደተኞች እንደሌላው የውጭ ሀገር ሰው የኬንያ የመኖሪያ ፈቃድ ስለማይሰጣቸው ዜግነት እንዲያገኙ ለመጠየቅ እንዳይችሉ አድርጓቸዋል።
عندنا بتكور مشو هو هاي ومبتكور وبتشراب مشو بتكور وابطامي بتكور
يه يلي يلي تادلو نو بالي كينياوي نو يه كينيا زيغنت ماغنيت مفتي نو نگر جن كاسر عمت بلا يانن مفتا كالك ينور يلو
ሀኪ ናሻሪያ መሰረቱን ጋሪሳ ውስጥ ያደረገ የሰብአዊ መብት ከበሬታ ተሟጋች ድርጅት ሲሆን ከኬንያውያን ጋር ተጋብተው የሚኖሩ ስደተኞች ዜግነት እንዳይጠይቁ የሚያደርገው አስተዳደራዊ መሰናክል ሲል የጠራውን ሕግ ለማሳገድ በፍርድ ቤት አቤቱታ አስገብቷል። ማርያም ጀማል የሀኪ ናሻሪያ የፕሮግራም ኃላፊ ናቸው።
In most cases these individuals are people who have lived here. They have loved here. They have
አብዛኞቹ ባለ ጉዳዮች እዚሁ የኖሩ እዚሁ ልጆቻቸውን የወለዱ ሰዎች ናቸው። ቤተሰባቸው እንዳለሚኖረው እዚህ ሆኖ እነሱ ዜጋ ለመሆን አለመቻላቸው ለዘለቄታቸው ምንድነው የሚያስከትለው? እነዚህ ሰዎች የት መሄድ ይችላሉ?
ኬንያ ውስጥ የተጠለሉ ስደተኞች የሀገሪቱን ዜግነት እንዳያገኙ የሚያደናቅፈው የሕግ ማነቆ አሁንም ስራ ላይ እንዳለ ይሁን እንጂ የሀገሪቱ መንግስት ስደተኞቹ ከሀገሪው ህብረተሰብ ጋር ተቀላቅለው እንዲኖሩ ለማድረግ ጠንከር ያለ እንቅስቃሴ ጀምሯል። የኬንያ የስደተኞች ጉዳይ ኮሚሽነር ጃን ቡሩጉ ስደተኞቹ ከመጠለያ ካምፕ ወጥተው መኖር እንዲችሉ የሚፈቅደው የመንግስት ፖሊሲ ችግሩን ያቃልላል የሚል እምነት እንዳላቸው ገልጸዋል።
The socio-economic inclusion solves the issue of them wishing to be citizens.
በማህበራዊ ኑሮና በኢኮኖሚው ከሀገሪው ጋር ተቀላቅለው እንዲኖሩ ሲደረግ ዜግነት ካልተሰጠን ለሚለው ፍላጎታቸው መፍትሄ ያመጣል። ምክንያቱም ምናልባት እነሱን የሚጎዳቸው አሁን ስራ ላይ ያለው የስደተኞችን በመጠለያ ካምፕ የማቆየት ፖሊሲያችን ሊሆን ይችላል።
ኬንያ የ22 ሀገሮች ተወላጆች የሆኑ ከ700,000 በላይ ስደተኞችን ተቀብላ ያስተናገደች መሆኗን የስደተኛ ጉዳዮች መስሪያ ቤቷ መረጃ ያመለክታል። መንግስቱም ስደተኛውን ከሀገሪው ማህበረሰብ ጋር በይበልጥ ተዋህዶ እንዲኖር ለማድረግ እየተንቀሳቀሰ መሆኑን አስታውቋል። እንደ ፎዚያ መሐመድ ከኬንያዊ ጋር ተጋብተው የሚኖሩ ስደተኞች ደግሞ የዜግነት መብታቸው እንዲከበርላቸው እየጠየቁ ነው።
ያዳመጣችሁ የምትገኙት ከአሜሪካ ድምጽ እየቀረበ ያለውን የአርብ ምሽት ስርጭታችን ነው። በአሁኑ ሰዓት እንግዲህ የስቱዲዮ ሰዓቴ እንደሚጠቁመኝ ከሆነ ኢትዮጵያ ላይ ከምሽቱ 3 ሰዓት ከ37 ደቂቃ ነው። እዚህ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ38 ደቂቃ ሆኗል። አሁን የመጀመሪያው ምዕራፍ ስርጭታችን ተጠናቋል። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው ዝግጅታችን የተራድኦ ድርጅቶች በኢትዮጵያ ቆሙትን የእርዳታ ስርጭት እንዲጀምሩ ስለቀረበው ጥሪ ይነግረናል። ዓለም አቀፉ ለጋሽ ድርጅቶች በኢትዮጵያ ከቀያቸው ለተፈናቀሉ ወገኖች ሲያድሉ የቆዩትን ሰብአዊ እርዳታ በአፋጣኝ ካልጀመሩ ተፈናቃዮችን እስከ ሞት የሚያደርስ አደጋ ሊያጋጥም እንደሚችል የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን አስታውቋል። በተለያዩ መጠለያ ጣቢያዎች የሚገኙና የአሜሪካ ድምጽ ያነጋገራቸው ተፈናቃዮች በበኩላቸው በከፋ ችግር ውስጥ እንዳሉ ገልጸዋል። አስቴር መስጋናው ዝርዝሩን ትነግረናለች።
መላሽ ተከለ በሰሜን ኢትዮጵያው ጦርነት ምክንያት ከትግራይ ክልል ተፈናቅሎ ወደ አማራ ክልል ከመጣ 3 ዓመት እየተጠጋው እንደሆነ ይናገራል። አሁን በሚኖርበት ጎንደር ከተማ ቀበሮ ሜዳ እየተባለ በሚጠራው መጠለያ ጣቢያ እርሱን ጨምሮ ከ2000 በላይ የሚሆኑ ተፈናቃዮች በሰብአዊ እርዳታ ጥረት ምክንያት በከፋ ችግር ውስጥ እንዳሉ ነግሮናል።
ለማው ባለፈው በመንግስት በቆሎ ድጋፍ በቆሎ ብቻ ተደረገ ነበር። እሱ ያው መጋቢት 4 ቀን ተሰጠ። ከዛ ወዲህ እንደኛው ራስን አርገናል። 4 ወር አልፏል ማለት ነው። በአምስት ወር በስድስት ወር ነው እያቋረጠን ነው ያለ። አሁን እንደውም ክረምት ስለሆነ በጣም ችግር ላይ ነው ያለ። ምግብ ያስፈልጋል፣ ራብ ላይ ነን ያለን አሁን አራት ወራት አልሆነ ያለ ባን ያ የሚመጣው ድጋፍ ማጣፈጫ እንትን ምናምን ስለሌለው በቆሎ ብቻ መጥሬ ነበር የነበረው ማሰጫ አልነበረውም እና በጣም ያውን ችግር ላይ ነን ያለን ነገር አሁን ደግሞ ተቀብሎ ድጋፉ ከቆመ ያው በጣም እንደው ማስኪ ሁኔታ ነው ሆነው በጣም ችግር ላይ ሆነናል ብለን እናስበኛል።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ከሁለት ሳምንታት በፊት ባወጣው ሪፖርት በአማራ ክልል ያለው የእርዳታ ፍላጎት መጠንና በዚያ የሚንቀሳቀሱ ሰብአዊ አጋሮች ቁጥር የሚመጣጠን እንዳልሆነ ጠቅሷል። በክልሉ የሚንቀሳቀሱ ሰብአዊ አጋሮች ቁጥራቸው አነስተኛ ከመሆኑም በተጨማሪ አስፈላጊውን ድጋፍ ለማድረግ የሚያስችል የገንዘብ እጥረት ችግር እንዳለባቸውና ካለው ፍላጎት አንጻር እየተደረገ ያለው ድጋፍ በቂ እንዳልሆነ ድርጅቱ አስታውቋል። በኦሮሚያ ክልል በምዕራብ ወለጋ ቶሌ ቀበሌ በነበረው ግጭት ተፈናቅሎ በደቡብ ወሎ ዞን ሀብሩ ወረዳ በሚገኘው ኮንሰርን ተብሎ በሚጠራው መጠለያ ጣቢያ የሚገኘው እንድሪስ ሀሰን ሰብአዊ ድጋፉ እየተቆራረጠ ይሰጣቸው እንደነበር ገልጾ ከአምስት ወራት በላይ እርዳታ አለማግኘታቸውን ተናግረዋል።
አሁን ሴቶችና ህጻናት በጣም ጉዳት ከፍተኛ ጉዳት ናቸው። ያው እኛም እየጮክን ነው። ሰዎችም በጉዳት ናቸው። አሁን በሽታም ተላላፊ በሽታዎች ሆነ እየተከሰቱ ነው። ተቅማጥና ትውኪያ የሚባል በሽታ ገብቶ ህጻናቶች አሁን በጣም እየተጎዱ ነው። ከፍተኛ የሚያሰጋ ነገር ነው ያለው። ረሀብ አለ፣ በሽታዎች ይከሰታሉ፣ ወባ አለ። አሁን አስቸኳይ የምግቡ ነገር አስጊ ነው። ሁለተኛ የጤና ጉዳይ አስጊ ነው።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባታብል በክልሉ ቁጥሩ እጅግ የበዛ ተፈናቃይ እንዳለ ጠቅሰው እርዳታ የሚሰጡ ዓለም አቀፍ ተቋማት በአስቸኳይ ወደ ስራ እንዲመለሱ ጥሪ አቅርበዋል።
1,904,67 አካባቢ ተፈናቃል። ከዚህ ውስጥ 113 የሚሆነው በአይዲፒ ሳይት የሚኖር ነው ማለት በካምፕ ነው። ይህን ብቻ ወስደሽ ስታዩ ለአማራ ክልል በጣም ትልቅ ጉዳት ነው። ምክንያቱም ይህ ማህበረሰብ ወይ ወደ ቀው መመለስ ነበረበት። ምቹን የራተው ሰው ተፈጥሮ ገና አልተመለሰም። ስራ እየተሰራ ነው ያለው፣ ሂደት ላይ ነው ያሉ ማለት ነው። ስለዚህ እዚህ የምነግርሽ ተፈናቃይ ብቻ ነው። ግን ከዚህ ውጭ በምግብ እጥረት በምግብ ክፍተት ብቻ ቤቱም ላይ እየኖረ ችግር የሚገጥመው ማህበረሰብ አለ ማለት ነው። ድረጅ ድርጅቶችን ማስተላለፍ የሚፈልገው መልዕክት በትኩረት መታየት እና በአጭር ጊዜ ችግሩን መፈታት መቻል አለበት የሚላቀው ነው። ንግግር አስፈላጊ ነው ብዬ አስባለሁ። እንደ ሀገርም ስራ መሰራት አለበት፣ ተገቢ ነው። ከዚህ ውጭ ግን በፍጥነት መፈታት አለበት። እጅግ በጣም እንደኛ እንደ አማራ ክልል ሁኔታው ይጎዳናል፣ ህዝባችን እናጠዋለን።
በባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው እየኖሩ ከሚገኙት ተፈናቃዮች መካከል አቶ ታረቀኝ ብርሃኑ አንዱ ናቸው። ከኦሮሚያ ክልል ምዕራብ ወለጋ ዞን ከሶስት አመት በፊት በነበረው ግጭት ተፈናቅለው እንደመጡ ይናገራሉ። በባህር ዳር ዙሪያ ባሉ ገጠራማ አካባቢዎች በዝቅተኛ ዋጋ ቤት ተከራይተውና ሜዳ ላይ የሚኖሩ ወደ 6000 የሚጠጋ ተፈናቃይ እንደሚገኝም ይገልጻሉ። እነዚህ ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች የምግብ ድጋፍ ካገኙ አራት ወራት አልፎታል ብለዋል።
ወደ ገጠር ወጣ ወጣ ብሎ ነው ያለ። ክራይ ቤት መክፈል ስላልቻለ ወድቆ ነው ያለ። ሁሉም አሁን የሚሰማንን አጣን። እንግዲህ አራት ወራችን ነው ከተሰጠን።
ምን
የምግብ እርዳታ ባለፈው አሁን የስቅለት አካባቢ ተቀበልን። ከዚያ ወዲህ የለም። በቃ እየተመላለስንን መጋዘን ጠፋ ይላሉ፣ ምን እንደዚህ ሆነ ይላሉ። በቃ ሌላምን ብዙ እያፈረ ብዙ የተሰቃየ ሰው አለ። ሌላው ደግሞ ጎዳና ነው ወድቆ ነው ያለው። በቃ ህዝቡ ተስፋ ቆርጦ ነው ያለ። የሚያልፍበት ቦታ የለው አቶ ጎመን እንዳይበላ እንኳን። ስለዚህ ከሞት ውጭ ሌላ ምንም የሚያደርገው ነገር የለውም።
የዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት በኢትዮጵያ የምግብ እርዳታ ስርጭት ያቋረጡት ካለፈው መጋቢት ወር ጀምሮ ነው። ሁለቱ ዓለም አቀፍ ለጋሽ አካላት በትግራይ ክልል ለተቸገሩ ሰዎች የሚላከው የስንዴ እርዳታ ተሰርቆ ለገበያ እንደቀረበ ከተደረሰበት በኋላ ባለፈው መጋቢት ወር ለክልሉ የሚሰጡትን የምግብ እርዳታ አቋርጠዋል። ከዚያም በማስከተል ባለፈው ሰኔ ወር ለኢትዮጵያ የሚሰጡትን የምግብ እርዳታ በጠቅላላው አቋረጡ። በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለቀደመው ዘገባ አመሰግናለሁ። በመቀጠል ከሶስት አስርተ ዓመታት በላይ ስለተሻገረው የዳላስ የማኅበረሰብ ድምፅ እንነግራችኋለን። በዳላስና አካባቢዋ ማህበረሰብ አገዝ ተግባራትን ከሚያከናውኑ ትውልደ ኢትዮጵያን መካከል አንዱ ጋዜጠኛና የበጎ ተግባራት አስተባባሪው ዘውገ ቃኘው ነው። በሱ ፍቃድ አንተ እያልን እንቀጥል እንጂ ከሶስት አስርት ዓመታት በላይ በተሻገረ አበርክቶቱ ተደጋጋሚ ምስጋናና አንቱታን ተችሯል። ከእነዚህም መካከል የማህበረሰብ ራዲዮ አቅራቢነቱና በሰሜን አሜሪካ ኢትዮጵያውያን ስፖርት ፌዴሬሽን አገልግሎቱም ይጠቀሳሉ። በሙያዊ ጉዞ ዙሪያ ያጠናቀርነው ዘገባ በመቀጠል ይቀርባል።
ተናጥለኝ የፕሮግራማችን ተከታታዮች ዘወትር እሁድ ከቀትር በኋላ ከሁለት ሰዓት እስከ አራት ሰዓት በአማርኛ የምናስተላልፈውን የኢትዮጵያ ኮሚኒቲ
ከሶስት አስርት ዓመታት በላይ ዘወትር እሁድ ከሰዓት በኋላ ይህ ድምፅ በዳላስና አካባቢዋ ለሚኖሩ ትውልድ ኢትዮጵያውያን ንቃትን፣ ትዝታንና ቁም ነገርን ሲዋጅ ቆይተዋል። የዚህ ማህበረሰባዊ አገልግሎት ፊት መሪ ጋዜጠኛውና የበጎ አድራጎት ስራዎች አስተባባሪው ዘውገ ቃኘው ነው። የዘውገና የዚህ ራዲዮ ቁርኝት ወደ ስደት ዘመኑ የመጀመሪያ ዓመታት ይመዘዛል።
ሬዲዮ ነው የተመሰረተው በ1992 ዓመተ ምህረት ቴድ ታደሰ በሚባል ኢትዮጵያዊ ነው። በህይወት የለም። ቴድ ይህንን ሬዲዮ በሚጀምርበት ሰዓት ደውሎ ሬዲዮ ጀምሬያለሁ፣ በቀጥታ በአማርኛ የሚተላለፍ ሲለኝ ለማመን ያስቸግራል። በስደተኛ ሆነን በምንኖርበት ሀገር በራሳችን ቋንቋ ሬዲዮ ይሰማል የሚል ምንም አይነት ህልም አልነበረኝም እና በጣም ነው የገረመኝ። እውነትም አንድ ቀን ሬዲዮ ነን ክፈት ብሎ በነገረኝ 89.3 ኤፍኤም ብዬ ስከፍት የአማርኛ ሰማሁ። ልክ ፕሮግራሙ ሲያልቅ ደውዬ የስፖርት ጋዜጠኛ ሆኜ ከአንተ ጋር መስራት እፈልጋለሁ፣ ምኞቴ ነው አልኩ እና አለኝ። በዚህ መልክ ስፖርት እያቀረብኩ አንድ አመት ሁለት አመት እንደቆየን አብረን፣ እሱ በዛ ስራ ላይ በተለያየ ግል ጉዳይ መቀጠል ስላልቻለ እኔ ስራውን ጀመርኩ። እጅግ በጣም ጎበዝ ጋዜጠኛ ስጦታው በላይ የተሰኘ በኢትዮጵያ በሚኖርበት ጊዜ ይህ ጋዜጠኛ የነበረ በአጋጣሚ አሜሪካን ሀገር መጥቶ ስለነበር እሱ ጋር ሆነን አብረን ጀመርን። እኔ ከጥቂት ከሰራ በኋላ እሱ መጣ። አብረን በህይወት ከነበረበት ጊዜ ድረስ ከስጦታ ጋር ስንሰራ ቆይተን ይኸው ዛሬ ይህንን የሬዲዮ ፕሮግራም ስመራ 31ኛ ዓመት ደርሻለሁ።
በዳላስ የኢትዮጵያ ማህበረሰብ ራዲዮ በዋናነት በኢትዮጵያውያን የሚደገፍ የኢትዮጵያን ድምፅን መልሶ የሚያስተጋባ እልፍኝ ነው። ኢትዮጵያውያንና ትውልድ ኢትዮጵያውያንን የሚመለከቱ ጉዳዮች ሁሉ በዚህ ስፍራ አላቸው።
ወገኖቻችን ሲመጡ እዚህ ምንድን ነው የሚያስፈልጋቸው? ካልቸሩን፣ ባህሉ እንዴት ነው የሚለምዱት? ጤናቸው እንዴት ነው የሚጠብቁት? ከሀገሩ ህገ መንግስት ጋር ከሀገሩ መንግስት ጋር እንዴት ነው የሚጣጣሙት? ችግር እንዳይገጥማቸው ወንጀል ሳያውቁ እኛ ሀገር ወንጀል ያለው ነገር እዚህ ወንጀል ነው እና እዛ ላይ በጣም ትኩረት ነበረን። በዚህ ምክንያት የአድማጮቻችን ቁጥር በጣም ይጨምራል። ሁሉ ሰው ማወቅ የሚፈልጋቸውን ነገሮች ወዲያ ወዲያ እናቀርባለን። በጤና ጉዳያችን እናተኮራለን። በቤተሰብ ጉዳይ እናተኮራለን እና ህብረተሰቡ ላይ ብቻ ያነጣጠረ ፕሮግራም ነው። ያ ማለት ምንም እንኳን ለትርፍ ያልተቋቋመና ለፖለቲካ ላይ የፖለቲካ አቋም መውሰድ የሌለበት ድርጅትም ቢሆን የአሜሪካን ህገ መንግስት የሂውማን ራይት ጉዳይን ማንሳት አይከለክልም። በሀገራችን የሰብአዊ መብት የሰው ልጅ በተፈጥሮ ያገኘው መብቱን የሚነኩ ነገሮች ሲኖሩ በይፋ ያንን በሬዲዮ ፕሮግራማችን ሰፊ ጊዜ ሰጥተን ህዝባችን እንዲሳተፍ እናደርጋለን።
ከ30 ዓመታት በላይ የተሻገረው የራዲዮ አገልግሎት ለዓመታት በአማርኛ ቋንቋ የሚቀርብ ብቸኛው የቴክሳስ ግዛት መርሃ ግብር ሆኖ ቆይተዋል። እኒህ ሁሉ ዓመታት ግን ከፈተና የጸዱ እንዳልነበሩ ጋዜጠኛው ዘውገ ቃኘው አስታውሳል።
የሀገራችን የፖለቲካ ጉዳይ በጣም ተለዋዋጭ ነው እንደምታውቀው እና እያንዳንዱ የየራሱ ፖለቲካዊ ፍላጎት በሬዲዮ ፕሮግራም እንዲቀርብ ይፈልጋል። ያንን የማድረግ አንደኛ የሬዲዮ ህግ አይፈቅድም፣ ሁለተኛ የእኛም የአሰራር ስልት አይፈቅድም። ቅድም እንዳልኩ ግን በራሳችን ዘይቤ ህዝባችን የሚተነፍስበት ፕሮግራም አድርገን በአንድ የፖለቲካ ድርጅት ወይም በአንድ ነገር ላይ ሳያተኩር ነገር ግን የህዝቦችን የሰብአዊ መብት ጉዳይ በሚመለከት ከማተኮር በስተቀር እና ያንን ነገር ለማጣጣም የምናደርገው ጥረት ፈተና ነው። በጣም 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 ፈተና ነው። ለምን? ሁሉም ለሀገሩ ያስባል፣ ሁሉም ሀገሩን ይወዳል። ግን ሁሉም የተለያየ አመለካከት ነው ያለው ያችን ሀገር ለማራመድ። ያንን እያንዳንዱ የራሱን ፍላጎት ይዞ ሲመጣ ያንን አጣጥሞ ለህብረተሰቡ ይጠቅማል የሚሉት ነገር አስተካክሎ ማቅረብ ትልቅ ችግር ይፈጥራል። ግን አላማ ስለነበረን ችግሩን እየፈታን ህብረተሰቡ ጉዳዩ እየገባው እዚህ ደርሰናል።
የቤትና ህንፃዎች ግብይት ስራ ባለሙያ የሆነው ዘውገ ባለትዳርና የሶስት ልጆች አባት ነው። ከማህበረሰብ ራዲዮ አገልግሎቱ በተጨማሪ ትውልደ ኢትዮጵያውያን ዘንድ የተለየ ትርጉም ባላቸው ተቋማትና መርሃ ግብሮች ተሳትፎም ይታወቃል። በተለይም ደግሞ በሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን ስራ ያበረከተው አስተዋጽኦ ይጠቀሳል። ለዚህ አገልግሎቱ የዘንድሮውን ጨምሮ በተለያዩ ጊዜያት የኢትዮጵያውያንን የአደባባይ ምስጋናና እውቅና አግኝተዋል።
30 ዓመት በላይ ሙሉ በሬዲዮ ዜና እያቀረበልን ምንም ደከመኝ ሳይል በደስታ በፈገግታ ሰዓቱን ሰጥቶ ይሄንንም ስቴዲየም እድሜ ለሱ ነው ያገኘ ነው ተብሏል። ስለዚህ እንደገና ጨብጭብለት ለአቶ ዘውገ በረምብ ነው የምናመሰግነው። እድሜ ለሱ ነው ይሄ ስቴዲየም እንደዚህ ዘና ብለን ያሳለፍነው ፕሮግራማችንን። አቶ ዘውገ በጣም እናመሰግናለን። ሌላም ሁለት ወንድሞች
ያው የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ነው 40ኛ ዓመቱን እያከበረ ነው። 40ዎቹም ውስጥ ስለነበርኩ በጣም እጅግ በጣም ደስታ ይሰማኛል። ከሁሉም በላይ የፌዴሬሽኑ ጋዜጠኛ በመሆን ከ1989 ዓመተ ምህረት ጀምሮ ክብራትና ክብራን እንኳን ለስድስተኛው ዓመት አደረሳችሁ ብዬ ዛሬ ደግሞ እግዚአብሔር እድሜና ጤና ሰጥቶኝ እንኳን ለ40ኛው አደረሳችሁ ለማለት ችያለሁ። ሳላቋርጥ በየዓመቱ የስቴዲየሙ ሬዲዮ ተናጋሪና የፌዴሬሽኑ ጋዜጠኛ በመሆን በ1989 የጀመርነው። ከዛ በፊት የምንሄድባቸው ስታዲየሞች ስቱዲዮ አልነበራቸውም፣ መነጋገሪያ አልነበራቸውም እና የጀመርነው ዳላስ ላይ በስድስተኛው ነው። ይሄ ድርጅት የደረሰበት ደረጃ ኢትዮጵያውያን ከመላው ዓለም የማሰባሰብ ስራውን በነጻ በሚያገለግሉ አገልጋዮቹ አማካይነት ዛሬ እዚህ ደረጃ መድረሱ እጅግ ከምኮራበት በጣም ብዙ ሰዎች ለዚህ ድርጅት እዚህ ደረጃ መድረስ መስዋዕት ሆነዋል። በህይወት ያሉትም የሌሉትም አገልጋዮች ናቸው። እንግዲህ ብሪንጊንግ ኢትዮጵያንስ ቱጌዘር የሚለውን ኢትዮጵያን ከመላው ዓለም ማሰባሰብ የሚለውን መርሆ ያሳካ ድርጅት አባል በመሆኔ ደስ ይለኛል።
ትውልደ ኢትዮጵያውያን በአሜሪካ የአስተዳደር መዋቅር ውስጥ ለኃላፊነት የሚያበቃ ተሳትፎ ማድረግ እንዳለባቸው የሚናገረው ጋዜጠኛውና የበጎ አድራጎት ስራዎች አስተባባሪው ዘውገ ቃኘው ወጣቶችን ለማነቃቃት በመሻት የሚኖርበት ከተማ ምክር ቤት እጩ ተወዳዳሪም ነበረ። በውጭ ሀገራት የሚኖሩ ኢትዮጵያውያን ተሰጥኦና ክህሎታቸውን የህዝቦችን ህይወት ለመቀየር መዋል እንዳለባቸው የሚናገረው ዘውገ የቅርብ ጊዜ የልቡ ማረፊያ የበጎ አድራጎት እንቅስቃሴ ሆኗል።
ስትሪም ኦፍ ሆፕ የተሰኘ ኢትዮጵያ ውስጥ ውሃ የማስቆፈር ንጹህ ውሃ እንዲገኝ የማድረግ ስራ መጀመሪያ ነው። በአንድ ወቅት ኢትዮጵያ ሄጄ የሰሜን አሜሪካ ኢትዮጵያ ስፖርት ፌዴሬሽን 100,000 ብር እርዳታ ይሰጥና ያንን ይዤ እሄዳለሁ። በመሄድበት አካባቢ አርሲ ውስጥ ነው፣ አንድ ትንሽ ቦታ ነች፣ ከተማው ትዝ አይለኝም። ከካቶሊክ ቻሪቲዎች ጋር አብሬ ነው የሄድኩት እና እዚህ ጋር ውሃ ለማስቆፈር ያን ቦታ ስናይ አንድ ትልቅ ገንዳ ውስጥ አንድ ወጣት ልጅ መጥቶ በኩባያ ቀርቶ ሊጠጣው ሲል ከእነሱ ጋር እያወራው ሳይ ውሃው ጥቁር ነው ያስኩት። ይህን ውሃ እንዴት ትጠጣለህ ብዬ የነበሩት የሀገር ሽማግሌዎች ምን ይጠጣ ታዲያ? እናንተ እኮ የመጣችሁት ይሄ ልጅ ይህንን ውሃ እንዳይጠጣ ነው የሚል ነገር ሲናገሩ፣ ልጁም ውሃ ሲጠጣ የተሰማኝ ስሜት በቃል መግለጽ ያስቸግራል። እና ከዛ በኋላ መጥቼ አንድ ነገር ማድረግ አለብን በሚል ስሜት ነው ይሄ ስትሪም ኦፍ ሆፕ የተሰኘው ድርጅት እና 40 ቀበሌዎች በላይ በኢትዮጵያ ግዛት ውስጥ ንጹህ ውሃ አስቆፍረናል። ድርጅቱ ሲመሰረት የድርጅቱ ሊቀመንበር በመሆን አቶ እስክንድር ታምራት ይህን ድርጅት ሌት ተቀን በመትካት ከሌሎች የቦርድ አባሎች ጋር ዛሬ የሚያኮራ ስራ ለመስራት ሙከራ አድርገናል።
ኬኤንኦኤን 89.3 ጣቢያ ስንመለስ ጋዜጠኛው ዘውገ ቃኘው ለዚህ ሳምንት ስርጭቱ መሰናዳቱን ቀጥሏል። ወጣት የሙያ አጋሮችን በማብቃት የራዲዮን የአገልግሎት ዘመን ማራዘም የወደፊት ግቡ መሆኑን የሚናገረው ዘውገ እስከዚያው ግን የእሱና የራዲዮ የጋዜጠኝነት ዝምድና ይቀጥል ዘንድ ለመስጋት ወስኗል። ለአሜሪካ ድምፅ ሀብታሙ ስዩም ዳላስ ቴክሳስ። በመቀጠል ደግሞ ከአንድ የኪነ ጥበብ ሰው ጋር እናስተዋውቃችኋለን። ሐዲስ ዓለማየሁ ሀድንቆ በኔዘርላንድስ በሚገኘው ኮንሰርት ጌቦ በተሰኘ ዓለም አቀፍ የሲምፎኒ ኦርኬስትራ ላይ በየሶስት ዓመቱ በሚዘጋጀው የአረቡ ዓለም የሙዚቃ ዝግጅት ላይ ተሳትፏል። የሙዚቃ ድግሱ የአባይን ወንዝና የተፋሰሱን ሀገራት የሚዘክር ሲሆን ሀዲንቆ እንደ ነጠላ የሙዚቃ አቅራቢ የአባይ መነሻን ወክሎ ስራውን ከሰሞኑ አቅርቧል። በሌላ በኩል ከዩናይትድ ስቴትስ ከመጡ ብሉግራስ ባንድ ጋር ላሰናዳ የሙዚቃ ሳምንትም በኢትዮጵያ የዩናይትድ ስቴትስ አምባሳደር ከሆኑ ትሬሲ ጃኮብሰን እውቅና ተቀብለዋል። ከኤደን ገረሙ ጋር ያደረገው አጭር ቆይታ በመቀጠል ይቀርባል።
ሀዲስ አለማየሁ ወይም በመድረክ ስሙ ሀዲንቆ ለትላልቅ ዓለም አቀፍ መድረኮች አዲስ አይደለም። በአውሮፓውያኑ 2020 ጠቅላይ ሚኒስትር አብይ አህመድ የሰላም የኖቤል ሽልማት ሲቀበሉ ከአውሮፓ ንግስታትና ከዓለም አቀፍ ተጽዕኖ ፈጣሪ ሰዎች ፊት መሰንቆን ተጫውቷል። ይህም ብቻ ሳይሆን ሌሎች ዓለም አቀፍ ትዕይንቶችም ላይ በየዓመቱ ይሳተፋል። ከሳምንታት በፊት በኔደርላንድ በሚገኘውና በዓለም ላይ አሉ ከሚባሉ የክላሲካል ሲምፎኒ ሙዚቃ አዳራሾች አንዱ በሆነው በኮንሰርት ጌቦ በነጠላ አርቲስትነት ኢትዮጵያን እንደ አንድ የአባይ ተፋሰስ ሀገር ወክሎ ሙዚቃውን አሳይቷል።
ኔዘርላንድ ለሁለተኛ ጊዜ ነው ወደዛ የሄድኩት። ለዚህኛው ኮንሰርት ላይ ፕሮግራም ላይ ስሳተፍ ለመጀመሪያ ጊዜ ነው። ሶክ የአረቦች ፌስቲቫል ይባላል። በሶስት ዓመት አንድ ጊዜ የሚዘጋጅ ፕሮግራም ነው። በአምስተርዳም ሆላንድ ውስጥ ማለት ነው። ሰው አረቦች ብዙ ጊዜ የሚያዘጋጁት ፕሮግራም ነው። የዚህኛው ፕሮግራም አላማ የአባይ ወንዝን ለአባይ ወንዝ ሪኮግኒሽን ነው የዚህ ፕሮግራም አላማ እና እሱም የአባይ ወንዝ ከኢትዮጵያ ተነስቶ የተለያዩ አገሮችን አዳርሶ እስከ ካይሮ እስከሚደርስበት ድረስ ያለውን የተፋሰስ ሀገሮችንም የሚያሳትፍ በተለያየ አረቡን አገር ኮሚቴ የሚያሳትፍ ሙዚቀኞችን ተጋብዘው እንዲጫወቱ ያደረገ እንትን ነበር፣ ኮንሰርት ነበር። እዛ ላይ በከፋችነት ከኢትዮጵያ መሰንቆ ተጫዋች፣ ባህላዊ ሙዚቃ መሳሪያ ተጫዋች ሲፈለግ እኔን ኮንታክት አደረጉኝ። ምናልባት ለሁለተኛ ጊዜ ስለሄድኩ በፊት ሲጅም ስለነበረ ያው ኮኔክሽኑ እዛ ተፈጥሮ መጀመሪያ ስለነበረ ከዛ አንጻር ድጋሚ እንድመጣ ጋበዙኝና በዛ መሰረት ነው እንግዲህ እዛ ቦታ ላይ የተገኘሁት። በጣም እንትኑን ሀሳቡን ስሰማው በጣም ነው ደስ ያለኝ። አጠቃላይ እንግዲህ ወደ 53 የሚጠጉ የሲምፎኒ ኦርኬስትራ አባላት የእኛን የመሶብ ባንድን ሙዚቃ ከሁለት ሙዚቃ ላኩልኝ ብለው ሁለት ልኬላቸው አንድ መረጡ። እሱም የሀገሬ ገበሬ የሚለውን ሙዚቃ መረጡና ለነሱ ስራ እንዲመች አድርገው ከዛ በራሳቸው መንገድ ጻፉት። እንግዲህ እንደ ሶሎ ፕሌየር ነው። በሲምፎኒ ደረጃ ሶሎ ፕሌየር ማለት በጣም ብዙ ኤክስፒሪየንስ ያለው፣ ብዙ እውቀት ያለው፣ በጣም ብዙ ሪኮግኒሽኖችን ያደረገ ሰው ነው። ብዙ ጊዜ ወደ ፍሮንት ወጥቶ የሶሎ ፕሌየር በኦርኬስትራ ደረጃ የሚሰራው እና ያንን ክብር ስላገኘው በጣም ነው ደስ ያለኝ።
ሀዲንቆ ሱክ በተሰኘው እና ኔደርላንድ ውስጥ በሚዘጋጀው የአረብ ሀገራት የሙዚቃ ድግስ ላይ በመሳተፉ ሀገሩን ብሎም ማሲንቆ ለማስተዋወቅ እድሉን እንደሰጠው ይናገራል።
ኢትዮጵያ ሀገራችንንም አስተዋወቅ ያለው በጣም ብዙ ኢትዮጵያን የማያውቁ ሰዎች አግኝቻለሁ። መሰንቆን ጭራሽ ሰምተው የማያውቁ ሰዎች አግኝቻለሁ። የኢትዮጵያን ሙዚቃ ለመጀመሪያ ጊዜ ራሱ ከኢትዮጵያ ሙዚቃ የሚባል ነገር ለመጀመሪያ ጊዜ የሰሙ ሰዎች ገጥሞኛል። ሙዚቀኞች ማለት ነው፣ እዛ የተጫወቱ ሙዚቀኞች ገጥመውኛል። እንግዲህ አስቢ፣ ያንን ወደ ኦዲየንሱ ደግሞ ስታባዙ በጣም ብዙ ሰው ኢትዮጵያን ብዙ የማያውቅ ወይ ደግሞ ካወቀም አብዛኛው ጊዜ ጥሩ ባልሆነ መንገድ የሚያውቅ በቃ መልካም የሆኑ እኛ ሙዚቃ እንዳለን ባህል እንዳለን የብዙ ነገር መነሻ እንደሆንን ብዙ ሰዎች አያውቁም እና በጣም በጣም ትልቅ ስራ ነው የተሰራው ብዬ ያው ብቻዬን ብሆንም ከአማካሪ ጋር ነው ሆኜ የሄድኩት። ከማናጀሬ ጋር ሳሚ ይባላል፣ ሳሙኤል ሰይፉ፣ ከእሱ ጋር ሆነን ነው እንግዲህ ዶክመንትም ሲያደርገኝ የነበረው እሱ ነው እና እንደተለመደው ሹልክ ብዬ ደርሼ ከምመጣ ለምን ጎራ ብዬ ኦፊስ ወደ ባህልና ቱሪዝም አንዳንድ ዶክመንቶች ይዤ ብሄድ ኢትዮጵያን የሚያስተዋውቅ ነገር ይዤ ብሄድ የሚል ሀሳብ ነበረኝ። ወደዛም ሄደን ኢትዮጵያን የሚያስተዋውቅ አንዳንድ ባነሮች፣ መጽሔቶች ምናምን ይዘን ሄድን እና እዛ ደግሞ እንደ ቡዝ ነገር ሰጥተውኝ ነበረ። ሰዎች ሲዘዋወሩ ከሙዚቃ በኋላ ወክ ሲያደርጉ እዛ እንትን ውስጥ ፎየር ውስጥ ማለት ነው እንዲያዩ ኢትዮጵያን እንዲያዩ በቪዲዮም የተደገፈ ነገሮችን ጋብዘናቸዋል። ሙዚቃም ተጫውችላቸዋለሁ። እዛ መድረክ ላይ አንድ ሙዚቃ ብቻ ነበረ የተጫወትኩት። እዚህኛው ላይ ግን ሰፋ ያለ ሙዚቃ ሰዓት ነበረኝ። የአንድ ሰዓት ፐርፎርማንስ ነበረኝ። ስለዚህ ትግርኛን፣ ኦሮምኛን፣ አማርኛን ሙዚቃ የተለያዩ ብሔር ብሔረሰብ ሙዚቃዎችን እና ማሲንቆ ከተለያዩ ዓለም ሙዚቀኞች ሙዚቃ ጋር ተዋህዶ ሊሰራ እንደሚችል ደግሞ ያሳየውበት ፐርፎርማንስ ነበር።
ይህ የአሁኑ ጉዞም ከሶስት ዓመት በፊት የጀመረው አንድ ገመድ አንድ ዓለም አካልም ነው ይላል።
አንድ ገመድ አንድ ዓለም ስፒሪት ነው ወይም ያው ወደ ቢዝነስ ዓለም ሲመጣ እንደ ፕሮጀክት ይሆናል ግን የሆነ ደስ የሚል ፖዚቲቭ ኢነርጂ ያለው መንፈስ ነው ብዬ ነው የማስበው እኔ ባለ አንድ ገመድ የሙዚቃ መሳሪያ ስለሆነ የምጫወተው ብዙ ሰዎች ይደነቃሉ ያው ለኛ ሀገር ሰው አዲስ ላይሆን ይችላል በሰንቆ ብዙ ጊዜ ስለሚሰማ ግን ሌላው ዓለም ማያቀም ዓለም ላይ ብዙ ጊዜ ሲጫወት በጣም ነው የሚገረሙት እና እንዴት ከአንድ ገመድ ይሄ ሁሉ ድምጽ ይወጣል ብለው በጣም በጣም ይገረማሉ እሱ ገመድ እንደ ስናስበው እንደ ሰው የተለያየ አገር ብንኖርም የተለያየ ቋንቋ ብንናገርም የተለያየ ዘር ቢኖርንም የቆዳ ቀለም ቢኖረንም መጨረሻ ሰው ነን እና ሙዚቃ ደግሞ አንድ ራሱን የቻለ ቋንቋ ነው ዓለም
ከሀዲንቆ ጋር ያደረግነው ቆይታ በዌብሳይታችን ላይ ሙሉ ቅጂ ይቀመጣል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩ። በቅንብሩ ብርሃን ኃይሉ አብራን ነበረች። ዋና አዘጋጃችን ጽዮን ግርማ ናት። መልካም የሳምንት ማብቂያ ይሁንላችሁ። መልካም ምሽት።